Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ጤና ይስጥልኝ፣ እንደምን አምሽታችኋል። ከአሜሪካ ድምፅ ዋሽንግተን ዲሲ የዛሬ ዕለተ ሰኞ ጥር 10 2013 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል። እንኳን ለከተራው ክብረ በዓል በሰላም አደረሳችሁ። በሰሜን አሜሪካ ሎትሮ በሺዎች የሚቆጠሩ ታዳሚያን የሚገኙበት የከተራ በዓል ዘንድሮ ከመቶ በታች የሆኑ ምዕመናን ብቻ ተወስኖ በድረገጽ የሚከበር ሆኗል።
በጥምቀት የምናገኘው የእግዚአብሔር ልጅነት ነው። ስለዚህ በሚጠፋው ዘር ጎጠኞች ሆነን እርስ በርሳችን አንጋደል። እንዲህ ያለውን ክፉ ሐሳብ ከውስጣችን እናውጣ። ይህንን የኃጢአት የመለያየት ካባ አውልቀን ልንጥል ይገባናል። ስደት፣ ሞት ለሀገራችን ለሕዝባችን የመጨረሻ ሊሆን ሊቆም ይገባዋል። የእግዚአብሔር ወገኖች
የሰማናቸው በሰሜን አሜሪካ በዋሽንግተንና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ ቅዱስ አቡነ ፋኑኤልን ነው። በዓሉን በተመለከተ መልእክት አስተላልፈዋል። በሌላ በኩል ስደት በኢትዮጵያ ስነ ጥበብ እንዴት ይገለጻል የሚል አውደ ርዕይ በጀርመን ባህል ማዕከልና በዓለም አቀፍ የስደተኞች መርጃ ድርጅት አማካኝነት ተዘጋጅቶ ነበር።
አንደኛው የስነ ጥበብ እሴት ምንድን ነው? ራሳችንን እንደ ሀገር እንዳንረሳ ሪማይንድ ያደርገናል። ስለነበረው ነገር ጠያቂ ትውልድን ያፈራሉ። እዚህ ጠያቂ ትውልድ ካለ ታሪክ አለ ማለት ነው። ታሪክን ደግሞ አርካይቭ ማድረግ የሚችለው አንደኛው ፕላትፎርም ስነ ጥበብ ነው።
የሰማችሁት ሰዓሊ ዮናስ ኃይሉን ነው። ስለ አውደ ርዕዩ የሚለን ይኖራል። ሌሎች የስፖርት ዘገባዎችም ይኖሩናል። ዛሬ ዕለቱ በዚህ በዩናይትድ ስቴትስ የጥቁሮች መብትና የነጻነት ታጋይ ማርቲን ሉተር ኪንግ የሚዘከርበት ሀገር አቀፍ በዓል ነው። ስለሱም ጥቂት የምንላችሁ ይኖራል። ኤደን ገረመው የምሽቱ አስተናጋጃችሁ ነኝ። ኤልያስ አስማረም በኮቪድ-19 ምክንያት ከየቤታችን ያሰናዳንላችሁን አቀነባብሮ ወደ እናንተ ያደርሳል። አሁን ከአጫጭር ዜናዎች ጋር ከሀብታም ስዩም ጋር ተዋችኋለሁ።
አመሰግናለሁ ኤደን። ከነገ በስቲያ ረቡዕ ተመራጩ ፕሬዚደንት ጆ ባይደን ዋሽንግተን ዲሲ በሚገኘው የዩናይትድ ስቴትስ ምክር ቤት ሕንፃ ደጃፍ ላይ 46ኛው የአሜሪካ ፕሬዚደንት ሆነው ቃለ መሐላ ይፈጽማሉ። የፕሬዚደንታዊ የምርጫ ውጤቱን የሚቃወሙ የአገር ውስጥ ጽንፈኛ ቡድኖችም በድጋሚ ሊያደርጉት ይችላሉ የተባለውን ሁከት ለመከላከል በአገሪቱ ልዩ የጸጥታ ጥበቃ መኖሩ ተመልክተዋል። በዚህ ሳምንት የሚደረገው የጆ ባይደን 46ኛውን ፕሬዚደንታዊ በዓለ ሲመት በሰላማዊ መንገድ እንዲጠናቀቅ የታጠቁ ዘቦች ዝግጁ ሆነዋል። የኮቪድ-19 መከላከያ ክትባት በዓለም አቀፍ ደረጃ በተሻለ ፍትሐዊነት መዳረስ እንደሚገባው የዓለም ጤና ድርጅት ዋና ሥራ አስኪያጅ አሳሰቡ። ባለጸጋ ሀገሮች ለድሆች ክትባቱን ማካፈል አለባቸውም ብለዋል። ዋና ኃላፊው ዶክተር ቴዎድሮስ አድሃኖም ዛሬ በድርጅቱ ሥራ አስፈጻሚ ቦርድ ስብሰባ ላይ ባደረጉት ንግግር በድሃ ሀገሮች የጤና ሠራተኞችና አረጋውያን ሳይከተቡ ባለጸጋ ሀገሮች በጤና ይዞታቸውም በዕድሜያቸውም ያልገፉ ዜጎችን መከተባቸው ልክ አይደለም ብለዋል። እቅጩን ልናገር ያሉት ዶክተር ቴዎድሮስ አድሃኖም ከዓለም ድሃ ሀገሮች በአንዷ እስካሁን የተከተበው 25 ሰው ብቻ ነው። ቢያንስ 49 በሚሆኑ ከበርቴ ሀገሮች ግን እስካሁን 39 ሚሊዮን ሰው ከትበዋል ሲሉ አነጻጽረዋል። የዩናይትድ ስቴትስ የጦር ኃይል ከሶማሊያ ወታደሮቹን የማስወጣት እንቅስቃሴውን ማጠናቀቁን አስታውቋል። የዩናይትድ ስቴትስ የጦር ኃይል የአፍሪካ እዝ ቃል አቀባይ ኮሎኔል ክሪስቶፈር ካርንስ ለቪኦኤ የሶማልኛ ክፍል በሰጡት ቃል ወታደሮቹ በአውሮፓ አቆጣጠር እስከ ጥር አጋማሽ በነበረው ጊዜ በታህሳስ ወር ፕሬዚደንታዊ መመሪያ ተላልፎልን ነበረ፣ ከተሰጠን የጊዜ ገደብ አስቀድመን አከናውነናል ሲሉ አረጋግጠዋል። ቁጥራቸው ከ650 እስከ 800 የሚደርሱ አሜሪካውያን ወታደሮች ለሶማሊያ የጦር ሰራዊት ድጋፍ በመስጠትና ዳናብ ወይንም መብረቆ የተባለውን ልዩ ብርጌድ በማሰልጠን ሲረዱ መቆየታቸው ታውቋል። በጣም ጥቂት ወታደሮች ሶማሊያ ውስጥ እንደሚቆዩ የአፍሪካውም ቃል አቀባይ ጨምረው አስረድተዋል።
ሀብታሙ ስዩምን ለዜናዎቹ እናመሰግናለን። የጋቢና ቪኦኤ መሰናዶ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረመው ነኝ። ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ዛሬ እለቱ የበዓለ ጥምቀት ወይም ደግሞ የከተራ በዓል ነው። በዚህ በሰሜን አሜሪካ ያሉ አብያተ ክርስቲያናትን በኮቪድ-19 ወረርሽኝ ምክንያት ባለው የእንቅስቃሴና በአንድ ቦታ የመሰባሰብ ገደብ ምክንያት እንደየግዛቱ ሕግ አነስተኛ ቁጥር ካለው ምዕመን ጋር በመሆን በዓሉን ለማክበር ዝግጅታቸውን ጨርሰዋል። በዓሉን በተመለከተ በኢትዮጵያ ኦርቶዶክስ ቤተክርስቲያን በሰሜን አሜሪካ በዋሽንግተንና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ ቅዱስ አቡነ ፋኑኤልን አግኝቼ አነጋግሬያቸው ነበር። ብፁዕነታቸው ስለ ከተራ በዓል እንዲህ አብራራሉ።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ለምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ ሆናችሁ ምዕመናንና ምዕመናት በሙሉ እንዲሁም የክርስትና እምነት ለምትከተሉ ወገኖቻችን በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ጥምቀት በሰላምና በጤና በሕይወት በበረከት ጠብቆ እንኳን አደረሳችሁ። እንግዲህ ከተራ የጥምቀት ዋዜማ የሚከበረው ታቦታትም ውሃ ወዳለበት አካባቢ ከህብረት የሚወጡበት ትውፊቱ ምክንያቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ በዮሐንስ እጅ ለመጠመቅ ማታውኑ ሌሊት ወርዶ ስላደረ ያንን አብነትና ምሳሌ በማድረግ ታቦታቱ የክርስቶስ ምሳሌ ሆነው ወደ ባህረ ጥምቀት ይወርዳሉ ማለት ነው። ከተራን የምናከብርበት በዚህ ምክንያት ነው እንደው ባጭሩ ማለት ነው።
ብፁዕነታቸው የዘንድሮ አውደ ዓመትም የኮሮና ቫይረስ ባጠላበት ጥላ ምክንያት ምዕመናኑ በድረገጽ እንዲከታተሉ መገደዳቸውንም አስታውቀዋል።
እዚህ በሰሜን አሜሪካ በተለይ እንግዲህ እኔ ባለሁበት የዋሽንግተንና ዲሲና አካባቢው ሀገረ ስብከት የሚገኙ አጥቢያ ቤተ ክርስቲያናት ባለፈው ዓመት እንደምታስታውሽው በደመቀ ሁኔታ ከ15 አጥቢያ አብያተ ክርስቲያናት በላይ በመሆን በዋሽንግተን ዲሲ መካከል ላይ በሚገኝ ታላቅ ፓርክ ውስጥ በድምቀት እንዳከበር እናስታውሳለን። የዘንድሮውን ግን በዛ አይነት ማክበር ያው የሀገሩ ሕግም አይፈቅድልንም። በአንድ ቦታ ላይ ከ50 ሰው በላይ መሰብሰብ አይችልም። በየአጥቢያ አብያተ ክርስቲያናቱም በዕለተ ሰንበት እንደ ቤተ ክርስቲያናቸው የሚይዘው መጠን በጣም ጥቂት ሰው ነው ሆድ ወድም የሚያስቀድሰው እና የዘንድሮንም በዓል እንግዲህ በዚህ በእኛ ሀገረ ስብከት በህብረት ማክበር አልቻልንም። ፈቃድ እግዚአብሔር አልሆነም። በዚህ በወረርሽኙ ምክንያት ማለት ነው። ስለዚህ በእያንዳንዱ ደብር ፍቃድ ያላቸው ያገኙ 20-30-50 ሰው ይዘው በዓሉ እንዳይታጎል ያው ስነ ስርዓቱ ከዋዜማው ከከተራው ከዛሬ ከሰዓት በኋላ ጀምሮ ይፈጸማል ማለት ነው እና በህብረት ማክበር ያው አልቻልንም። ነገር ግን በተናጠል ጥቂት ምዕመናን በተገኙበት ይከበራል። አብዛኛው ህዝብ ያው እንደተለመደው ኦንላይን በመከታተል ስነ ስርዓቱን ይካፈላሉ ማለት ነው። በዚህ መልክ ነው የምናከብረው። እግዚአብሔር ደግሞ ይህንን ክፉ ደዌ
ብፁዕ አቡነ ፋኑኤል የጥምቀት በዓል የድህነት በዓል መሆኑን በማስታወስም ለመላው የኢትዮጵያ ህዝብና የፖለቲካ ፓርቲዎች የሰላም ጥሪም አድርገዋል።
ይህ በዓል ያው መድኃኒታችን ኢየሱስ ክርስቶስ ትህትናውን የገለጠበት ራሱን ዝቅ አድርጎ በአገልጋዩ በባሪያው እጅ በዮሐንስ መጥምቅ እጅ የተጠመቀበት በዓል ታላቅ በዓል ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ኃጢአትና በደል ኖሮበት ሳይሆን ለእኛ አርአያና ምሳሌ ለመሆን ለእኛ ትህትናን ለማሳየት ነው በዮሐንስ እጅ የተጠመቀው። ሁለተኛውና ደግሞ ዋናው ምክንያት ጥንት ጠላታችን ሰይጣን ዲያብሎስ አዳም አባታችንና ሔዋን እናታችንን አዳም ገብሩ ለዲያብሎስ ሔዋን አመጹ ለዲያብሎስ ብሎ በእምነ ሩካብ ላይ ጽፎ በዮርዳኖስ ወንዝ የደበቀው የዕዳ ደብዳቤ ነበር እና መድኃኒታችን ኢየሱስ ክርስቶስ ያንን የዕዳ ደብዳቤ የቀደደበት ከባርነት ነፃ የወጣንበት ከዲያብሎስ ልጅነት የእግዚአብሔር ልጆች የሆንበት ታላቅ በዓል ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች ይህንን በዓል ስናስብና ስናከብር የዕዳ ደብዳቤያችን የተቀደደበት ነፃ የወጣንበት ከዲያብሎስ ባርነት ነፃ የወጣንበት በዓል መሆኑ ስናስብ እኛም የሌላውን በደል ይቅር በማለት እኛም የሌላውን በደል በመቅደድ በመሰረዝ በይቅርታ ልናከብረው ይገባል። ዛሬ ከምንጊዜውም በላይ በሀገራችን ላይ ይቅርታ አስፈላጊ ነው። በየቀኑ ደም የሚፈስባት ምድር ሆናለችና ሰዎች በሆነውም ባልሆነውም ቂምና በቀል የሚቆጥሩበት ዘመን ሆኗል። በጎጥ የሚለያዩበት ዘመን ሆኗል። ሰይጣን ዲያብሎስ በምድራችን ላይ ይህንን ክፉ ሀሳብ ዘርቷል። ስለዚህ ሁሉም ሰው ይህንን ክፉ ሀሳብ የሚያስወጣበት የዕዳ ደብዳቤያችን እንደተቀደደ እኛም ደግሞ እርስ በርሳችን የምንፋቀርበት ልናደርገው ይገባናል። ምክንያቱም በአንደኛ ጴጥሮስ ምዕራፍ 1 ቁጥር 23 ላይ ዳግመኛ የተወለዳችሁት ከሚጠፋ ዘር አይደለም በሕያውና ለዘላለም በሚሆን በእግዚአብሔር ቃል ከማይጠፋ ዘር ነው ይለናል። ስለዚህ ያ የማይጠፋው ዘር የተባለ በጥምቀት የምናገኘው የእግዚአብሔር ልጅነት ነው። ስለዚህ በሚጠፋው ዘር ጎጠኞች ሆነን እርስ በርሳችን አንጋደል። እንዲህ ያለውን ክፉ ሐሳብ ከውስጣችን እናውጣ። ይህንን የኃጢአት የመለያየት ካባ አውልቀን ልንጥል ይገባናል። ስደት፣ ሞት ለሀገራችን ለሕዝባችን የመጨረሻ ሊሆን ሊቆም ይገባዋል። የእግዚአብሔር ወገኖች፣ ከዚህ ከመሰደድ፣ ከማሳደድ፣ ከመግደል የሚያተርፍ ማንኛውም አካል የለም። ስለዚህ በኢትዮጵያ ያላችሁ መንግስትም፣ ልዩ ልዩ ተፎካካሪ ፓርቲዎች ሁሉ ይህንን ነገር ቆም ብላችሁ በማሰብ ለሕዝባችሁ በጎ የሚሆነውን ነገር ልትሰሩና ሕዝባችሁን ልትጠብቁ ይገባችኋል። ከእንዲህ አይነት ክፉ ሀሳብን ካዘኑ ድርጊቶች ልንቆጠብ ይገባናል። ዛሬ እኛን የሚያጣሉን የሚያጋድሉን ነገሮች ሁሉ እንዲሁ አዳምና ሔዋን የዲያብሎስ ባሮች ናቸው ተብሎ በእብነ በሩካብ እንደተጻፈ ሁሉ እኛንም የሚያጣሉ የሐሰት ትርክቶች ያሉትን በሙሉ ጽሁፎች ልናስወግድ ይገባናል። አንድ የሚያደርገን ነገር ላይ እናተኩር። እኛ ኢትዮጵያውያን ባለብዙ ቋንቋ ብዙ እምነት ቢኖረንም ነገር ግን እኛን አንድ የሚያደርጉን ደግሞ ብዙ ሀሳቦች፣ ብዙ ድርጊቶች፣ ብዙ ታሪኮች አሉና ወደ አንድነት ልንመጣ ይገባናል። ሞት በምድራችን ላይ ይብቃ። ስለዚህ የትህትና ባለቤት መድኃኒታችን ኢየሱስ ክርስቶስ ከሱ ትህትና እንማር። እኛ ትሁቶች እንሁን፣ ለሌላው ይቅር ባዮች እንድንሆን ያስፈልጋል።
ብፁዕነታቸው አያይዘውም ኮቪድ-19ን በተመለከተ ኢትዮጵያውያን ትኩረት ሊሰጡት እንዲገባና ጥንቃቄ እንዲያደርጉም ጨምረው መልእክት አስተላልፈዋል።
ይህንንም በዓል በምናከብርበት ጊዜ በተለይ ደግሞ በሀገራችን ስንመለከት እንደው ሰው ይህንን በሽታውን ብዙም የፈራ አይመስልም። የፊታቸውን ጭንብልህን አፍንጫቸውን መሸፈንም ችላ እየተባለ እንመለከታለን በቴሌቪዥን መስኮት ስናይ። ነገር ግን ወገኖች፣ ፈዋሹ እግዚአብሔር ቢሆንም ራሳችን መጠበቅ ያስፈልጋል። ራሳችን መከላከል ያስፈልጋል። በዚህ በውጩም ዓለም ያለ ነው። ይኸው እንደምናየው በሽታው እጅግ በጣም ከፍቷል፣ ጨምሯል፣ መልኩንም ቀየረ እየተባለ እየተነገረ ነው። ጠንከር ያለም እየመጣ ነው እየተባለ ነው እና ሁሉም ሰው ራሱን በመጠበቅ ሊያከብረው ይገባል። ስለዚህ ለወገኖቻችን፣ ለድሆች በማዘን በመራራት፣ የታሰሩትን በመጠየቅ፣ የታመሙትን በማጽናናት፣ ለተቸገሩ ሁሉ እጃችን በመዘርጋት ይህንን በዓል ልናከብረው ይገባናል ብዬ አምናለሁ።
እጅግ ብዙ ኢትዮጵያውያን በሚገኙበት በዚህ በዋሽንግተን ዲሲና በአካባቢው ለወትሮ በሺዎች የሚቆጠሩ ታዳሚዎች የሚገኙበት የጥምቀት ክብረ በዓል ዘንድሮ በአካል መሳተፍ የሚችሉት ምዕመናን ቁጥራቸው ከመቶ መብለጥ እንደማይችል፣ ቀሪው ምዕመንም በድረገጽ እንዲታደም ጥሪ ተደርጓል። ለአሜሪካ ድምጽ ዘገባ ኤደን ገረመው ከዋሽንግተን ዲሲ። በሰሜን አሜሪካ በዋሽንግተንና አካባቢዋ ሀገረ ስብከት ሊቀ ጳጳስ ብፁዕ ቅዱስ አቡነ ፋኑኤልን ከአሜሪካ ድምጽ ጋር ለነበራቸው ቆይታ እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ያሳለፍነው ታህሳስ ወር ላይ ስደት በኢትዮጵያውያን ስነ ጥበብ እንዴት ይገለጻል የሚል አውደ ርዕይ በጀርመን ባህል ማዕከልና በዓለም አቀፉ የስደተኞች መርጃ ድርጅት አማካኝነት ተዘጋጅቶ ነበር። በድረገጽ አማካኝነት በኢትዮጵያና በጀርመን በታየው በዚህ አውደ ርዕይ ላይ ስራዎቹን ያቀረበው ዮናስ ኃይሉ በእውነተኛ ታሪኮች ላይ የተመሰረቱ የስደትን መልከ ብዙ ገጽታዎችን የሚያሳዩ ስራዎችን አቅርቧል። የስነ ጥበብ ስራዎቹን ማንነትና አብሮነትን አጉልቶ ለማሳየት የሚጠቀመው ዮናስ ስነ ጥበብ ማህበራዊ እውነታዎችን ለመነጋገርና የጋራ እሴቶችን ለማጎልበት ባለው ሚና ዙሪያ ከስመኝሽ የቆየ ጋር ቆይታ አድርጓል። ቀጥሎ ይቀርባል።
ስደት ከሰው ልጆች ጋር አብሮ በቁርኝት የኖረ ነው። በተለይ ግን በ21ኛው ክፍለ ዘመን በማህበራዊ፣ ኢኮኖሚያዊና ፖለቲካዊ ምክንያቶች ስደት የዓለማችን ቀዳሚ መነጋገሪያ ከሆኑ አጀንዳዎች መካከል አንዱ ሆኗል። ይህ ሁኔታ የስነ ጥበብ ባለሙያና መምህር ለሆነው ዮናስ ኃይሉ ስደተኛ ማን ነው? አሳዳጅስ የሚለውን ጥያቄ እንዲጠይቅና በጥናት የተደገፈ የጥበብ ስራውን በአውደ ርዕይ እንዲያቀርብ መነሻ እንደሆኑት ይናገራል።
ስደት ማለት የተቀመጠልን ታሪክ አለ። የሚሰደደው ሰው ማን ነው? የሚሰደድበት ምክንያት ብዙ ጊዜ ኢኮኖሚካል ነው ሊባል ይችላል። ፖለቲካል ኢሹ ሊኖረው ይችላል። የሌላውንም ዓለም የመመኘት ምክንያት ነው ሊባል ይችላል። ሪዝኑ የተለያየ ሊሆን ይችላል። ግን ስደቶች በሙሉ መጥፎ ናቸው ማለት አንችልም። ምክንያቱም በስደት ዓለምን የለወጡ በጣም ትልልቅ ማንነቶችን አይተናል። በስደት የተፈጠሩ ደግሞ ትልልቅ ሀገራትን አይተናል። አሜሪካን ሀገር በጣም ትልልቅ የሆኑ ለምሳሌ እንደነ አንድሪ ካርኒጊ ወይንም ሮክፌለር የሚባሉት አንተርፕነረሮች ከሌላ ሀገር በስደት መጥተው አሜሪካን ውስጥ ትልቅ ስምና ዝና አትርፈው የሄዱ ናቸው። እንደዚሁም ደግሞ በስደት ደግሞ ሀገሮች ሲጠፉ አይቻለሁ። ግን እኔ እንደ አንድ ግለሰብ ከፍተኛ የሆነ ትኩረት የሳበኝ ምንድን ነው? ስደትን እንደ ስደትነቱ በጣም የተለያየ እይታዎች፣ ተሞክሮዎች እንደዚሁም ፐርሰናል ኖሌጆች ተሞክሮ ስለሚሰጠን ከተለያየ አንግል ነው ያየሁት ማለት ነው። እነዚህ ሁሉ አንግሎች ነው ናሬት ለማድረግ የፈለግኩት ማለት ነው።
ዮናስ የስነ ጥበብ ስራዎቹን ያቀረበው ዘመናዊ ዲጂታል የፎቶ መተግበሪያዎችን ከባህላዊው የስነ ጥበብ ስራ ጋር በማደባለቅ ነው። በስራው ለማሳየት የሞከራቸው ታሪኮችን ለሰዓታት ቃለ መጠይቅ ያደረገላቸውን 8 የእውነተኛ ባለታሪኮችን ህይወት የሚያስቃኝ ነው። ከባለታሪኮቹ መሃል ከእናቷ ጋር ከየመን ተሰዳ በአዲስ አበባ ጎዳናዎች ላይ ስትለምን ያገኛት የ8 ዓመት የመናዊትና በአሜሪካን ሀገር የሚኖረው ወጣት ይገኙበታል።
የመጀመሪያዋ ገጸ ባህሪ አሚና ማለት ከሚድል ኢስት ተሰዳ የመጣች ነች ወደኛ ሀገር። የመን በጣም ጥሩ የሆነ የላይፍ ስታይል የነበራቸው እና በጣም ጥሩ የሆነ ኑሮ የሚኖሩ ነበሩ ማለት ነው። ግን በሀገር ፖለቲካ መዘበራረቅ የተነሳ እነዚህ ሰዎች በጣም ከምትወደው ወንድሟና ከአባቷ ተለይታ ከእናቷ ጋር ወደ ኢትዮጵያ ለስደት መጣች ማለት ነው። አባቷና ደግሞ ታናሽ ወንድሟ ደግሞ ወደ ፈረንሳይ ተሰደዋል ማለት ነው። እና ስደት ቤተሰብን እንደሚለያየው ያህል ደግሞ ሁለተኛው ገጸ ባህሪ ላይ ስመጣ ደግሞ አማን ቤተሰቦቹ የዳይቨርሲቲ ቪዛ ሎተሪ ተጠቃሚ ሆነው ቤተሰቦቹ ሲሄድ በጣም በልጅነቱ ነው የሄደው ማለት ነው። እና አማንን ደግሞ አግኝቼ የእሱን የስደት ኤክስፒሪየንስ ተሞክሮ ሲነግረኝ ምንድን ነው የተሻለ ትምህርት እድል አግኝተዋል፣ በጣም የተሻለ የመኖር ኦፖርቹኒቲ አግኝተዋል። ግን ሁልጊዜ አውደ ዓመት ሲመጣ ዲፕሬሽን አለበት ወይንም ድባቴ ያለው በፊት የነበረው ማንነት ህይወቱ ላይ አንድ የሆነ ተጽዕኖ አሳድሮበታል።
በርካታ አፍሪካውያን ወደ አውሮፓ የሚያደርጉት የሞት ሽረት ትግል የሞላበት ስደት፣ በስደት በሄዱበት ሀገር የሚገጥማቸው እንግልትና የኑሮ ውጣ ውረድ የስደት ክፉ ገጽታዎች ጎልተው እንዲወጡ ቢያደርጓቸውም ዮናስ በስራዎቹ ስደት ለባህል ልውውጥ እድገትና አብሮ መኖር ያደረገውን አስተዋጽኦም ለማሳየት እንደሞከረ ይናገራል።
ስደት ብዙ ጊዜ ኔጌቲቭ ፓርቱን ነው የሚያሳዩት። ያየሁት ነገር ምንድን ነው? አውንታዊም ተጽዕኖ አለው፣ አሉታዊም ተጽዕኖ አለው። ወደ ሳውዝ አፍሪካ ብትሄጂ በጣም ትልቁን ኢንሪች ያደረገው ባህል እነ ሳልሳ እነ ታንጎ እንዲሁም ብዙ የላቲን አሜሪካን ባህሎች ከስደት የፈለሱ ባህሎች ናቸው፣ አድገው ሌላ ሀገር የፈጠሩት ማለት ነው። እንደዚሁም የተለያዩ የሆኑ የምግብ ውጤቶች፣ በተለይ የተለያዩ የአለባበስ ውጤቶች፣ የሰው ልጅ ሂውማን ኤክስፒሪየንስ በመሰደድ ውስጥ የመቃኘት ነገር ስላለው ስደት የራሱ ጥሩ ጎን አለው፣ መጥፎ ጎን አለው።
ዮናስ ከአለ የስነ ጥበብና ዲዛይን ትምህርት ቤት በ2002 ዓ.ም ከተመረቀ በኋላ ከ35 በላይ አውደ ርዕዮችን በሀገር ውስጥና ከሀገር ውጭ አሳይቷል። በአሜሪካ በአውሮፓና በእስያ የሚገኙ የተለያዩ ሀገሮች ላይ የተደረጉ ውድድሮችን ከማሸነፉና የባህል ልውውጦችን ከማድረጉ በተጨማሪ በጣሊያን፣ ኳታር፣ ባህሬን፣ አሜሪካና ብራዚል በሚገኙ ሙዚየሞች ስራዎቹ ተቀምጠዋል። ስነ ጥበብ የተለያዩ ማንነቶች፣ የእውቀት ደረጃና እውነቶች ያሏቸውን ማህበረሰቦች የማስተሳሰር ኃይል አለው የሚለው ዮናስ በስራዎቹ በአብዛኛው እነዚህን የጋራ እሴቶች የሚያንጸባርቁ ናቸው።
ለምሳሌ በስነ ጥበብ ዲፕሊ ስለ ማንነት ማውራት እንችላለን፣ ስለ ባህል ማውራት እንችላለን፣ ስለ ሃይማኖት፣ እንደዚሁም የሰው ልጅ የሚጋራቸው ፓወርፉል የሆነ ደግሞ ኢሞሽናል ኤክስፒሪየንስ ወይንም ስሜታዊ የሆኑ እውነታዎችን መጋራት እንችላለን። ለምሳሌ ስለ ፍቅር፣ ስለ ጥላቻ ወይንም ስለ ማንነት መነጋገር ስለምንችል ስነ ጥበብ ይሄንን የመናገር ኃያልነት አለው ማለት ነው። እና የኔ ስራዎች አብዛኛውን የሚያጠነጥኑት ከማንነት ጋር በተለይ ስነ ጥበብ ለእኔ በጣም ትልቅ የሆኑ የማህበረሰባዊ እሴቶችን መግለጽ የሚችል አቅም አለው።
የማንነት ጥያቄዎች በማህበረሰቦች መካከል የግጭት መንስኤ ከመሆን አልፈው ለብዙ ሰዎች ህይወት መጥፋትና ለሚሊዮኖች መፈናቀል ምክንያት በሆነበት በአሁን ወቅት ዮናስ ስነ ጥበብ ማህበረሰብን የማከምና የመፈወስ አቅም እንዳለው ይናገራል።
አንደኛው የስነ ጥበብ እሴት ምንድነው? ራሳችንን እንደ ሀገር እንዳንረሳ ሪማይንድ ያደርገናል። ለምሳሌ በጥበብ እጅጉን ያደጉ ሀገራቶች ሶስት ባህሪያቶች አሏቸው። አንደኛ ስለነበረው ነገር ጠያቂ ትውልድን ያፈራሉ። እዚህ ጠያቂ ትውልድ ካለ ታሪክ አለ ማለት ነው። ታሪክን ደግሞ አርካይቭ ማድረግ የሚችለው አንደኛው ፕላትፎርም ስነ ጥበብ ነው። በስነ ጥበብ ደግሞ የበለጸገች ሀገር የራሳቸውን ማንነት የሚያውቁና ስለሌሎች ሰዎች ማንነት የሚያከብሩ ሀገራቶችን ስለሚፈጥር ስነ ጥበብ ከሁሉም ከፖለቲካም ከሃይማኖትም ከሌሎችም በላይ ነጻነትና ከፍተኛ ልዕለ ሐሳብ የሚስተናገድበት ፕላትፎርም ስለሆነ እጅጉኑ ለሶሳይቲ ለማህበረሰብም ለሀገርም እንዲሁም ለኢንዲቪጁዋል በጣም ትልቅ ህክምናዊ ወይንም ቴራፒቲክ የሆነ ይዘት አለው።
ዮናስ ከስነ ጥበብ ባለሙያነቱና ከመምህርነቱ ባሻገር የማህበራዊና አካባቢ ጉዳዮች አቀንቃኝም ነው። በቅርቡ ኳንዛ የተሰኘ የአፍሪካ ፍልስፍና ሐሳቦችን የያዘ በራስ ማየት ስነ ጥበባዊ ፈጠራ እምነት በራስ መተማመንና አብሮ መኖር በሚሉ ሐሳቦች ዙሪያ የስነ ጥበብ አውደ ርዕይና ውይይት ያካሂዳል። ከአካባቢ ጥበቃ ጋር የተያያዙ ሐሳቦች የሚቀርቡበት ከእናት ተፈጥሮ ጋር የሚደረግ ቃለ ምልልስ የሚል አውደ ርዕይ ላይም ስራዎችን ያቀርባል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽንና እንግዳዋን እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን ጋቢና ቬይን ነው። በመቀጠል ደግሞ ሀብታሙ ስዩም የተለያዩ አጫጭር የስፖርት ዘገባዎችን ያደርሰናል።
የቤትኪንግ የኢትዮጵያ ፕሪሚየር ሊግ 7ኛ ሳምንት የእግር ኳስ ጨዋታዎች ተካሂደዋል። አርብ ጥር 7 ቀን 2013 ቅዱስ ጊዮርጊስ ጅማ አባ ጅፋርን 3-2 ሲያሸንፍ ወላይታ ዲቻና ሰበታ ከተማ 0-0 አቻ ወጥተዋል። ቅዳሜ ጥር 8 ቀን 2013 በተደረገ ጨዋታ ሐዋሳ ከተማ ባህር ዳር ከተማን 2-1 አሸንፏል። በሌላ ጨዋታ ሲዳማ ቡና ድሬዳዋ ከተማን 3-1 አሸንፏል። እሁድ ጥር 9 ቀን 2013 ዓ.ም ፋሲል ከተማ ሀዲያ ሆሳናን 1-0 አሸንፏል። በተመሳሳይ ወልቂጤ ከተማ አዳማ ከተማን 1-0 አሸንፏል። ሳምንቱን ከአንደኛ እስከ ሶስተኛ ደረጃ በመያዝ የጨረሱት ክለቦች ደግሞ ፋሲል ከነማ፣ ሀዲያ ሆሳና፣ ኢትዮጵያ ቡና ሆነዋል። የከፍተኛ ጎል አግቢዎችን ሰንጠረዥ የተቆናጠጡት ሙጂብ ቃሲም ከፋሲል ከነማ በ9 ጎሎች፣ አቡበከር ናስር ከኢትዮጵያ ቡና በ8 ጎሎች እንዲሁም ጌታነ ከበደ ከቅዱስ ጊዮርጊስ በ7 ጎሎች ናቸው። ለመጪው የቶኪዮ ኦሎምፒክ ዝግጅት የጀመረው የቱርክ አትሌቲክስ ቡድን ኢትዮጵያ ውስጥ ልምምድ መጀመሩ ተሰምቷል። አናዶሉ ከተሰኘው የቱርክ ዜና አውታር ጋር ቆይታ ያደረጉት የቡድኑ መሪዎች ቢላል አርሰላንና ኤልቫን አቢለገሰ በማራቶንና በ3000 ሜትር መሰናክሎች ርቀት 12 አትሌቶች መመረጣቸውን ይፋ አድርገዋል። 2 ወራትን የሚፈጀውና በሰሉልታ የሚደረገው ልምምድ አትሌቶቹ በቀጣይ ወር አጋማሽ በሰሜን ምስራቅ የሀገሪቱ ከተማ ትራብዞን ለሚደረገው ቻምፒዮንሺፕ ብቁ እንዲሆኑ ለማድረግ እንዳቀደ ትውልደ ኢትዮጵያዊቷ ኤልቫን አቤይ ለገሰ አስታውቃለች። እነዚህ አትሌቶች በየርቀታቸው በቶኪዮ ኦሎምፒክ ተሳታፊ የሚያደርጋቸውን ሰዓት ለማስመዝገብ ይሮጣሉ ስትልም አክላለች። ተፈላጊውን ሰዓት የሚያሟሉት አትሌቶች በድጋሚ ወደ ኢትዮጵያ በመጓዝ ለ5 ወራት ያክል እንደሚሰለጥኑም ተነግረዋል። ከአዲስ አበባ 12 ኪሎ ሜትር ርቆ የሚገኘው ከባህር ጠለል በላይ 2700 ሜትር ከፍታ ላይ የተዘረጋው የሱሉልት አካባቢ ከፍ ያለ ስፍራ ላይ መገኘቱ አትሌቶች ብርታትና ጥንካሬ እንዲኖራቸው እንደሚያግዝ ከቡድኑ መሪዎች መካከል አንዱ የሆነው ቢላል አርሰላን ተናግሯል። የአሜሪካ ከፍተኛ የቤዝቦል ሊግ ለሁሉም የፖለቲካ ፓርቲዎች ይሰጥ የነበረውን የገንዘብ ልግስና ማቆሙን አስታውቋል። ሊጉ ለዚህ ውሳኔ የበቃው የፕሬዚደንት ዶናልድ ትራምፕን ንግግር ተከትሎ በዩናይትድ ስቴትስ ኮንግረስ ላይ የደረሰውን ግርግር ተከትሎ ነው። በጎረጎሳውያኑ 2019-2020 ዓ ም $66,500 ለዲሞክራቶች፣ $46,000 ደግሞ ለሪፐብሊካን የፌዴራል እጩዎች ሊጉ መለገሱ ተነግረዋል።
አድማጮቻችን መግቢያችን ላይ እንደነገርናችሁ ዛሬ እለቱ በዩናይትድ ስቴትስ ሀገር አቀፍ ክብረ በዓል ነው። አሜሪካኖች የማርቲን ሉተር ኪንግ በዓልንም እያከበሩ ነው። ማርቲን ሉተር ኪንግ እንደ አውሮፓውያን አቆጣጠር በጥር 15 1929 በአትላንታ ጆርጂያ ግዛት የተወለደ ሲሆን በሰባኪነት በጥቁሮች መብት አቀንቃኝነትና በነጻነት ታጋይነት ይታወቃል። የዘንድሮ በዓልም በዓለም አቀፉ ወረርሽኝ ምክንያት አብዛኞቹ ዝግጅቶች በበይነ መረብ ወይም በኢንተርኔት አማካኝነት እንዲሆኑ በተደረገበትና አዲሱ ተመራጭ ፕሬዚዳንት ጆ ባይደን ቃለ መሐላ በሚፈጽሙበት ወቅት ሊኖር ይችላል ተብሎ በሚጠበቅ የፖለቲካ ሁከት ስጋት ምክንያት በበይነ መረብ ላይ እየተከበረ ነው። በየዓመቱ ጥር በገባ በሶስተኛው ሰኞ አሜሪካኖች እንደ አውሮፓውያን አቆጣጠር በ1950ዎቹና በ1960ዎቹ ውስጥ የነበረውን መከፋፈልና የዘር መድሎን በመቃወም እንዲሁም ለጥቁሮች እኩልነትና የመምረጥ መብት ሲታገል ሕይወቱ ያለፈውን ማርቲን ሉተር ኪንግን ያከብሩታል። ለምሽት ያዝንላችሁን ጥንቅሮች እዚህ ላይ አጠናቀቅን። ሰለሞን አባተ በፕሮግራም አርቶት፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ አምሽተናል። በነገው ምሽት እስከምንገናኝ ድረስ ሰናይ ምሽት ይሁንላችሁ። መልካም በዓል። I'm gonna make you mine.